አንተ ቆስቴ የሚል አርስት ይሆናል የምንማረው። እግዚአብሔር መንፈስ ቅዱስ ኤልያን ቦራ እንደከፈተላት የሚያስተምራን ትምህርት የምናስተውልበት ፍሬያማ የምንሆንበት አእምሮን ልቦን እንዲስልብን እንዲያሳድርብን እንዲገልጥልን ቅዱስ ፍቃድ ይሆንልን። ቅዱሳን ቃል ኪዳን የቅዱሳን ምልጃ ከሁላችን ጋር ይሆን። ሁላችንም በየአመቱ እንደምናውቀው ከትንሣኤ በኋላ በዓለ ጰራቅሊጦስ ብለን እናከብራለን። የጰራቅሊጦስ በዓል ተብሎ ይከበራል። ይህንንም በዓል በሌላ አገላለጽ ጰንጠቆስጤ ብለን እንጠራዋለን። ጰንጠቆስጤም ጰራቅሊጦስም ከጌታችን ከኢየሱስ ክርስቶስ በኋላ ወይም ከትንሣኤ በኋላ ያለ በ50ኛው ቀን የምናከብረው ዓመታዊ በዓላችን ነው። ይህ በዓል ከዘጠኙ አበይት በዓላት አንዱ ነው። ቤተ ክርስቲያን ከምታከብራቸው በዓመት ውስጥ ካሉ አበይት ከሚባሉት ዘጠኝ በዓላት አንደኛው ሆኖ የጌታ በዓል ተብሎ ከሚታሰብ እነኚህ በዓላት ከሌላው በዓላት ሁሉ በበለጠ የሚከበሩ የሚታሰቡ በዓላት ናቸው። ዘጠኙ በዓላት የምንላቸው እንግዲህ በዓለ ጰራቅሊጦስ ወይም ደግሞ ጰንጠቆስጤ ብለን የምናስበውን በዓል እንደዚሁ ከዘጠኙ በዓላት አንዱ ነው ማለት ነው። ጰንጠቆስጤ ማለት ምን ማለት ነው? ጰንጠቆስጤ ከሚለው ግሪክኛው ቃል ጋር የሚሄድ ሲሆን ጰንጠቆስጤ ማለት 50ኛ ቀን ማለት ነው። ቀጥታ ስንተረጉመው ጰንጠቆስጤ የሚለውን ስንተረጉመው 50ኛ ቀን የሚል ትርጉም እናነባለን። ጌታችን በተነሳ በ50ኛው ቀን መንፈስ ቅዱስ ስለወረደ ይህንን በዓል ጰንጠቆስጤ ወይም ደግሞ 50ኛው ቀን ብላ ቤተ ክርስቲያን ታከብረዋለች። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምረን ስናነብ ምንድን ነው የሚለን? በ50ኛው ቀን ሐዋርያት የጌታችን የኢየሱስ ክርስቶስ እናት ድንግል ማርያም ባለችበት በአንድ ላይ ተሰብስበው ሲጸልዩ፣ ሲጾሙ፣ ሲያመሰግኑ በእያንዳንዳቸው ላይ የእሳት ላንቃ ወረደ፣ እንደ አውሎ ንፋስ የሚነጥቅም ድምፅ ተሰማ። እያንዳንዳቸውን በልሳን መናገር ጀመሩ። በተለያዩ ሰዎች ቋንቋዎች ማለት መናገር ጀመሩ። በሁሉም ላይ መንፈስ ቅዱስ ስለወረደባቸው ኃይል መፈጸም ኃይል ማድረግ ጀመሩ። ይሄ የሆነበት ቀን ሲገልጥልን የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምረን ስናነብ በ50ኛው ቀን ብሎ ነው የሚገልጥልን። 50ኛው ቀን 50ኛ ቀንነቱ ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ለተነሳበት ለ50ኛው ቀን ወይም ደግሞ ለትንሣኤው ነው 50ኛ ቀን የሚሆነው። የ50ኛ ቀን የማክበር በዓል በጌታችን በኢየሱስ ክርስቶስ አባቶቻችን እንደሚሉት እንደ እንግዳ አድራሽ እንደ ውሃ ፈሳሽ እንደዚሁ እንደ አጋጣሚ ጌታችን ኢየሱስ ክርስቶስ ያደረገው ነገር አለ። አስቀድሞ በነቢያት እንዲህ ሲነገርለት፣ ሱባኤ ሲቆጠርለት፣ ምሳሌ ሲመሰልለት የነበረ ነገር ነው። ለምሳሌ በዘመነ ብሉይ ኪዳን ስናነብ መጽሐፍ ቅዱስ ላይ የምናነበው ነገር ምንድን ነው? አይሁድ ፋሲካን ያከብሩ ነበር። ፋሲካን የሚያከብሩበት ዋናው ምክንያት ፋሲካ ወይም ፋሲካ አለፈ ሄደ ነው፣ ሞት አለፈ ሞት ሄደ ብለው ለማሰብ ፋሲካን በየዓመቱ ያከብራሉ። ለግብፃውያን በሙሉ መቶ በኩር ሆኖ እስራኤላውያን ከሞት የዳኑበት በግ ነው። ያንን በግ አርደው ደሙን በመቃንና በጉበን በራቸው ላይ ቀብተውት መልአከ ሞት ሲመጣና ሲቀስፍ ያ የደም ምልክት ያለበትን ቤት እየዘለለ ይሄዱ። ይህ በግ ነውር የሌለበት በግ ነበር። ጥርሱ ያልተሸረፈ ያልከረከረ በግ ነበር። ይህ በግ የአንድ ዓመት በግ ነበር። ይህ በግ ንጹሕ በግ እንዲሆን ታዞ ነበር። ያን በጋደው ያን በበተውት በኋላም ባህር ኤርትራን ተሻግረዋል። ስለዚህ ሞት ከኛ አልፎ ሄደ ሲሉ ፋሲካን ያከብሩ ነበር በያም። ፋሲካን ባከበሩ በ50ኛው ቀን ደግሞ ሌላ የሚከበር በዓል ነበር። ይህ በዓል የመከር በዓል ይባላል። ልክ ፋሲካን ባከበሩ በ50ኛው ቀን ነበር የሚያከብሩት። በዚህ ወቅት እስራኤል ገብስ የሚያጭዱበት ወቅት ነው። ስለዚህ ይህንን በዓል የመከር በዓል ብለው በወራቸው መጀመሪያ ላይ በሚያዝያ ላይ ያከብሩት ነበር። ገብስ ካጨዱ በኋላ እግዚአብሔር ምድርን ባርኮላቸው ፍሬ ስለሰጣቸው ያከብሩ ነበር። ይህን አስመልክቶ በመጽሐፈ ሩት ምዕራፍ 1 ከቁጥር 22 ጀምረን ስናነብ የገብስም መከር በተጀመረ ጊዜ ወደ ቤተልሔም መጡ የሚል ታሪክ ተጽፏል። ወደ ቤተልሔም የገብስ መከር ሲጀመር መሰብሰብ በዓል ነበር። ከዛ በኋላ በስንዴ ደግሞ ማን በግንቦት ደግሞ ስንዴው ይታጨድ ነበር። ሩትም የገብሱና የስንዴው መከር እስኪጨረስ ድረስ ልትቃርም የቦዔዝን ገረዶች ተጠጋች ተብሎ ተቀምጧል። ወቅት ወቅት ነበራቸው ማለት ነው። ይህ በዓል የመከር በዓል ወይም ደግሞ በዓለ ሰዊት የሸት በዓልም ተብሎ ይገለጽ ነበረ። በዘመነ ብሉይ ጊዜ ከፋሲካ ኋላ ያለውን 50 ቀን ሲቆጥሩ 7 ጊዜ 7ቶችን ይቆጥራሉ። አንድ ሳምንት 7 ቀን አይደለም ያለው። 7 ጊዜ 7 ሲቆጥሩ 49 ቀን ይመጣል። 49ኙን ቀን ከቆጠሩ ኋላ ያለችዋ 50ኛን ቀን በዓለ ሰዊት ወይም ደግሞ የመከር በዓል ብለው በስፋት ያከብሩት ነበር። ይህን ማክበር እንዳለባቸው ግን መጀመሪያ የተነገራቸው ከእግዚአብሔር ዘንድ በሙሴ አማካኝነት በሕግ መልክ ነበር የተሰጣቸው። የሰባቱንም ሱባኤ በዓል ታደርጋለህ፣ እርሱም የስንዴ መከር በኩራት ነው ተብሎ ኦሪት ዘጸአት ምዕራፍ 34 ቁጥር 22 ላይ ተጽፏል። ኦሪት ዘጸአት ምዕራፍ 34 ቁጥር 22 ላይ ተጽፏል። የሰባቱንም ሱባኤ በዓል ታደርጋለህ፣ እርሱም የስንዴ መከር በኩራት ነው የሚል ቃል እናነባለን። በሌላ ቦታ ላይ ኦሪት ዘጸአት ምዕራፍ 23 ቁጥር 14 ላይ ስናነብ በእርሻም የምዘራበትን የፍሬህን በኩራት የመከር በዓል በአመት 3 ጊዜ በአንተ ዘንድ ያለው ወንድ ሁሉ በጌታ በእግዚአብሔር ፊት ይታይ የሚሰጠው ነው። ስለዚህ የደረሱት በእግዚአብሔር ፊት ሊታዩ የወጡበት የነበረው ሌላው በዓል በዘመነ ብሉይ ይሄው የመከር በዓል ነበር ማለት ነው። መከራቸውን ብቻ ለእግዚአብሔር ማቅረብ፣ አስራታቸውን በኩራታቸውን ማድረስ ብቻ ሳይሆን የደረሱት ሁሎች ሊታዩ በእግዚአብሔር ፊት ወጥተው ቡራኬን የሚቀበሉበትም በዓል ነበር። ይህ የመከር በዓል በዘመነ ብሉይ ስናል። በሌላም ቦታ ላይ ኦሪት ዘጸአት ኦሪት ዘኍልቍ ምዕራፍ 28 ቁጥር 26 ላይ ደግሞም በበኩራት ቀን ከሰባቱ ሱባኤ በዓላችሁ አዲሱን የእህል ቁርባን ለእግዚአብሔር ባቀረባችሁ ጊዜ የተቀደሰ ጉባኤ ይሆንላችኋል፣ የተግባርም ስራ ሁሉ አትስሩበት ተብሎ ተጽፎልን። ስለዚህ ሰባቱ ሱባኤ ወይም 49ኙ ቀናት ካለቀ ኋላ ያለውን 50ኛውን ቀን የተባረከ ቀን ነው። ስራ የማይሰራበት የረፍቴ በዓል ቀን ተደርጎ ተቀምጦላቸዋል። እናንተ የበለጠ ለማንበብ ኦሪት ዘዳግም ምዕራፍ 16 ከቁጥር 9 ጀምሮ እንድታነቡት ያው ጋብዛችኋለሁ። ምንድን ነው እዚህ ቦታ ላይ በዋናነት የምናገኘው? የመከር በዓል እንዴት ማክበር እንዳለባቸው እስራኤል የተሰጣቸውን ትእዛዝ ነው። ይሄ 50ኛን ቀን ጠብቆ እንደሚያከብሩት ሁሉ እጅ መከር በዓል ደግሞ በ50ኛ ዓመትም ላይ እንደምትመጣ መታሰብ ያላት ኢዩቤሊዩ ብሎ የሚያከብሩት ነበረ። በዚህ በዘኍልቍ ምዕራፍ 26 ላይ ስናነብ እናገኘዋለን። ይሄ 50ኛው በዓል ወይም በ50ኛው ዓመት የሚከበረው የኢዩቤሊዩ በዓል ደግሞ 77 ዓመታትን እየቆጠሩ ይቆዩና ከ49 ዓመት አልፎ 50ኛው ዓመት ላይ ሲኖር በልዩ ሁኔታ ያከብሩታል። አንድ ዓመት ሙሉ ስራ ይሰራል። ለእግዚአብሔር የምስጋና ቀን ነበር። እግዚአብሔር ይሰጣቸው። ምድር ታልፋለች፣ አትታረስም። ባለዕዳ ነጻ ይወጣል። ባሮች ነጻነት ያገኛሉ። እንዲህ እያደረጉ በአመት ቁጠራ መካከል 7 ጊዜ 7 እየቆጠሩ በ50ኛው ዓመት የሚያከብሩት ነበር። ይቺኛዋ ግን የመከር በዓል የምንላት በየ50 ቀኑ ወይም ከፋሲካ ኋላ ባለው በ50 ቀን የምትከበር የመከር በዓል ነበረች። በአጠቃላይ የመከር በዓል ሁለት ነገርን ያመለክት ነበር በብሉይ ኪዳን ጊዜ። አንደኛው የደረሰላቸውን መከር እግዚአብሔር ምድርን ባርኮ ፍሬ ስለሰጣቸው ምስጋና ለማቅረብ የሚወጡበት ነበር አንደኛው ሁለተኛው ደግሞ የጌታ ምጻት ምሳሌ ሆኖ ነበር የሚታሰበው በመከረህን እንደሚሰበሰብ የሰው ዘር በሙሉ ወደ እግዚአብሔር የሚሰበሰብበት ምድር የምታልፍበት ዘመን እንደሚመጣ የሚያመላክት ትንቢታዊ በዓል ነበር ይህን በዓል በዘመነ ብሉይ ኪዳን ያከብሩት ነበር ስለዚህ እነሱ 50ኛ ቀን ብለው ያከብሩት የነበሩት በኋላ ደግሞ በአዲስ ኪዳን ስንመጣ ክርስቶስ ከተነሳ በኋላ በ50ኛው ቀን መንፈስ ቅዱስ ስለወረደ ጴንጠቆስጤ ይባላል 50ኛ ቀን ማለት ነው አንዳንድ ሰዎች ይህንኑ ስያሜ ለአብያተ ክርስቲያናት ስያሜ አድርገው ይሰጡታል የቤተ ክርስቲያን ስያሜ አድርገው የሚወስዱታል 50ኛ ቀን የሚል ስያሜ ያንድ ሃይማኖት ያውም የክርስትና ሃይማኖት ስያሜ ሲሆን ትንሽ ፈገግ ያስብላል ምንድን ነው የሚያስቡት ሁሉ ያሰኛል ጴንጠቆስጤ ወይም ጰራቅሊጦስ የወረደበትን ቀን ብለን እኛ በቤተ ክርስቲያን በአመት አንድ ጊዜ እናስበዋለን ነው ጴንጠቆስጤ ተብሎ ይከበራል ሌላው ምንድነው በተለምዶ ጴንጤ የሚል ቃል አለ አይደለም የምንጠቀመው በተለምዶ የምንጠቀመው ይሄ ተለምዶ ቃል እንግዲህ በተለይ ከሃያኛው መቶ ክፍለ ዘመን መግቢያ ጋር ተያይዞ ሀገራችን ወደ ዘመናዊነት የምትሸጋገርበት አጋጣሚ ላይ ሲቀመጥ ከዚሁ ጋር ተያይዞ ሚሽነሪዎች ገብተው እነዚህ ሰዎች ይሰብኩ ነበር እነዚህ ሰዎች መንፈስ ቅዱስ የወረደብንን እያሉ ይናገሩ ነበር እራሳቸው እንደዚህ ይሉ ስለነበረ በ50ኛው ቀን መንፈስ ቅዱስ የወረደብን ባዮች ለማለት ጴንጤ የሚል ስያሜ ይሰጣቸው ነበር ሩት ሀሳቡን ያኛው ነው መንፈስ ቅዱስ ሳይወርድባቸው መንፈስ ቅዱስ የወረደብን ባዮች የሐሰት መንፈስ ቅዱስ ተቀባዮች አለን ባዮች ለማለት ይህን ስያሜ ይሰጧቸው ነበር እየተለመደ ሄዶ ጴንጤ የሚለውን ስያሜ ለፕሮቴስታንቶች ወደ መስጠት ሄደናል በመሰረቱ አይገልጥም በትክክል የፕሮቴስታንትን እምነት ሊገልጽ የሚችለው ሉተር የሰጠው ስያሜ ነው ፕሮቴስታንት ነው ተቃዋሚ ማለት ተቃዋሚ የሚለው ቃል የበለጠ ይገልጣቸዋል ለእነሱ ወደ ተነሳንበት ስንመጣ ይሄ በዓል ጴንጠቆስጤ የሚባልበት በዓል ጌታችን ኢየሱስ ክርስቶስ ከተነሳ በኋላ ያለውን 50ኛ ቀን የሚያመለክት ነው በ50ኛው ቀን መንፈስ ቅዱስ ወረደ ስለሚል በብሉይ ኪዳንም 50ኛው ቀን ይከበር ስለነበረ ነው ሌላ ሁለተኛው የዚህ በዓል ስያሜ በዓለ ጰራቅሊጦስ ይባላል በቤተ ክርስቲያን ይህ ጴንጠቆስጤ የሚባለው 50ኛው ቀን በዓል ደግሞ በዓለ ጰራቅሊጦስ ይባላል ጰራቅሊጦስ አሁንም የግሪክ ቃል ነው ጰራቅሊጦስ ማለት አጽናኝ ማለት ነው አጽናኝ ጰራቅሊጦስን የአጽናኙ በዓል ማለታችን አጽናኙ ማን ነው መንፈስ ቅዱስ ነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ሲያስተምረን አብ በስሜ የሚልከው ግን መንፈስ ቅዱስ ይሆነው አጽናኝ መንፈስ ቅዱስ ይሆነው አጽናኝ እርሱ ሁሉን ያስተምራችኋል እኔም የነገርኳችሁን ሁሉ ያሳስባችኋል ብሎ ስለዚህ ጌታችን ኢየሱስ ክርስቶስ ካረገ በኋላ መንፈስ ቅዱስ ወርዶላቸዋል ያ መንፈስ ቅዱስ ካህናቸው የሚያጽናናቸው ነበር ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ከቁጥር 20 ጀምረን ስናነብ አንድ ያስተማረው ትምህርት ነበር ሐዋርያትን ሰብስቧቸው ዓለም ይደሰታል እናንተ ታለቅሳላችሁ ሙሾ ታውቃላችሁ ነገር ግን አያችኋለሁ ሐዘናችሁ ደስታ ይቀየራል ወላድ በምጥ በተያዘች ጊዜ እጅግ እንድትጨነቅ ልጅ ከወለደች በኋላ ግን አዲስ ሰው ስለተገኘ ስለ ልጇ ምጧን እንድትረሳው ሁሉ እናንተም እንደዚሁ ሐዘናችሁን ሁሉ እንድትረሱ ስትጽናኑ አያችኋለሁ ብሏቸው ነው በሐዋርያት ሐዘን የልብ ስብራት ከብቶ ነበር አዝነው ነበር በእመቤታችን ልብ ውስጥ የሐዘን ሰይፍ አልፎ ነበር በክርስቶስ ተከታዮች በደቀ መዛሙርቱ ልብ ውስጥ ሐዘን ገብቶ ነበር ያን ሐዘን አርቆ የሚያጽናናቸው መንፈስ ቅዱስ ወይም ደግሞ ጰራቅሊጦስ እንደሚላክላቸው ክርስቶስ አስቀድሞ ነግሯቸው ነበር ስለዚህ ያንን አጽናኙን የተቀበሉበት ቀን ምን ይባላል ነው ጰራቅሊጦስ ይባላል ጰራቅሊጦስ እያለ እየገለጽ ነው ያለ ነው መንፈስ ቅዱስ ነው አጽናኝ ማለት ነው ሰዎችን ከሐዘናቸው የሚያጽናናቸው በድካማቸው የሚያበረታቸው سنتصلصت سنالكس بدلنا سنن በይቅርታው በምህረቱ የሚያጽናና የሚደግፈን ፓራክሊቶስ አጽናኝ ይባላል። ከሶስቱ አካላት ለአንዱ ይህ ስያሜ ተሰጥቷል። ከአብ ከወልድ ከመንፈስ ቅዱስ መንፈስ ቅዱስ በዚህ ስም ጭምር ይጠራል። ፓራክሊቶስ ወይም አጽናኝ በሚለው ስም ይጠራል። አብ የራሱ ስም አለው፣ ወልድ የራሱ ስም አለው፣ መንፈስ ቅዱስ የራሱ ስም አለው። ስለዚህ በስም ስንት ናቸው ነው የምንለው? ሶስት ናቸው። አንደ ወልድ ቆ ስላሴ በስም ሶስት ናቸው፣ በአካል ሶስት ናቸው፣ በግብር ሶስት ናቸው እንላለን። የግብር ስሞች ደግሞ ከነኚህ ከግብር ስሞች መካከል አብ አባት የግብር ስም ነው፣ ወልድ ልጅ የግብር ስም ነው፣ መንፈስ ቅዱስ ጳራቅሊጦስ የሚለው ስም የግብር ስም ነው። ምን ስለሆነ ነው? አጽናኝ ስለሆነ ነው። ተግባሩን የሚገልጽ ስም ነው። የተጸወ ስሞች አሉ፣ የግብር ስሞች አሉ። ቅዱሳት መጻሕፍትን ስናነብ በነገር መለኮት ትምህርታችን ወደዛ ሌላ ጊዜ ስለምንመለስበት ሚስጥረ ስላሴ ትምህርታችን ላይ ሆነን እንደአንገባበት። ታዲያ መንፈስ ቅዱስ ጳራቅሊጦስ ተብሎ ሲጠራ ይሄ በዓል በዓለ ጳራቅሊጦስ ወይም የመንፈስ ቅዱስ በዓል ተብሎ ይጠራሉ። ስለዚህ ጴንጠቆስቴና ጳራቅሊጦስ የሚሉት ሁለቱ ስያሜዎች ለመንፈስ ቅዱስ በዓል ወይም ለሃምሳኛው ቀን በዓል የተሰጡ ይገርታል ሁለት ስያሜዎች ናቸው። ይሄ በዓል ጥንተ መሰረቱ እንዴት ነበር? መለስ ብለን ወደ መጽሐፍ ቅዱስ ስንመለከት በዓለ ጳራቅሊጦስ በዘመነ ሐዲስ ኪዳን መከበር የሚጀምረው በ33 ዓመተ ምህረት ግንቦት 19 ቀን ነው። በቤተ ክርስቲያን ጥንተ ዕለት አቆጣጠር ግንቦት 19 ቀን 33 ዓመተ ምህረት ላይ በዕለተ እሁድ ጌታችን ኢየሱስ ክርስቶስ ከሙታን መካከል በተነሳ በ50ኛው ቀን መንፈስ ቅዱስ ለሐዋርያት ወረደ። የጳራቅሊጦስ ጥንተ ዕለቱ መቼ ነው ማለት ነው? ግንቦት 19 ቀን። በዚህ ቀን ጌታችን ኢየሱስ ክርስቶስ የተናገረውን ቃል ነው የፈጸመላቸው። እኔ ልሄድ ይሻላችኋልና እኔ ስሄድ አጽናኙ ይመጣላችኋል፣ እሱም ወደ እውነት ሁሉ ይመራችኋል፣ እውነቱንም ሁሉ ያስተምራችኋል ብሎ ጌታችን ኢየሱስ ክርስቶስ ቀድሞ በተናገረ መሰረት ለሐዋርያት መንፈስ ቅዱስ ወረደላቸው ግንቦት 19 ቀን 33 ዓመተ ምህረት። ታዲያ ጌታችን ኢየሱስ ክርስቶስ ከተነሳ በኋላ 40 ቀን 40 ሌሊት እየታየ ያስተምራቸው ነበር። መጽሐፍ ቅዱስ እንደሚነግረን ዕለት ዕለት 40ውን ቀን አስተምሯል። የሐዋርያት ሥራ ምዕራፍ 1ን ስንመለከት ዕለት ዕለትም እየታየ ያስተምራቸው ነበር ይለናል። ከዚህ ሲያወራ ስላለ 40 ቀን ሙሉ ክርስቶስ ለሐዋርያት ሥራ ሲሰራ ትምህርት ሲያስተምር ማድረግ ያለባቸውን ነገር ሲነግራቸው ነበር። የተበተኑትን በአርባ ቀን ውስጥ ሲሰበስብ ነበር። እነ ቅዱስ ጴጥሮስ ወደ ቀደመ ሥራቸው ተመለሱ። ያጠመዱ ነው አሳ። አሳ በሚያጠምዱበት ቦታ ሆኖ የትንሣኤውን ነገር ገለጠላቸውና ሰበሰባቸው። ቶማስ ከክርስቶስ ጋር ሆኖ የትንሣኤ ነገር ካመነ በኋላ እንደገና መልሶ አብረውት ከነበሩት ሰዎች ጋር ወይም ድሮ ያስተምሩት ወደ ነበሩት ሰዎች ተመልሷል። ስለዚህ የክርስቶስን ትንሣኤ ማመን አቃተ። ከሰዱቃውያን ወገን ነበር የመጣው። ክርስቶስ መነሳቱን ትንሣኤ እንዳለ አስረግጦ ክርስቶስ አሁንም ወደ ልቡ ወደ ሃይማኖቱ መለሰ። ይሄ ብቻ አይደለም የሆነው። ሁለት ሰዎች ደግሞ እጅግ አዝነው ይጓዙ እንደነበረ ስለ ኤማሁስ መንገደኞች ተጽፎልናል። ወደ ኤማሁስ እየሄዱ እያሉ በመንገዳቸው ተከትሎ ከኤማሁስ ወደ ኢየሩሳሌም እንዲመለሱ አደረጋቸው። አይኖቻቸውን ከፍቶ ልባቸው እስኪቃጠል ድረስ የነቢያትን ትንቢት ፍጻሜ ተርጉሞላቸው ወደ ኢየሩሳሌም መለሳቸው። በእነዚህ በአርባ ቀናት ውስጥ መጽሐፈ ኪዳን በሚባለው ቤተ ክርስቲያን ውስጥ የተጻፉልን ትምህርቶችን ጌታችን ኢየሱስ ክርስቶስ ሲያስተምር ኖረ። ለማን? ለደቀ መዛሙርቱ፣ ለሐዋርያት። ቅዳሴ ጊዜ ብለን የምንቀድሰው በቤተ ክርስቲያን የሚቀደስልን ቅዳሴ ውስጥ ያሉ ትምህርቶች ክርስቶስ በአርባ ቀን ካስተማራቸው ትምህርቶች መካከል የሚቆጠሩ ናቸው። እንደዚህ አድርጎ የተበተኑትን ሰብስቦ አረጋግቷቸው ትእዛዝ አዘዛቸው። ያዘዛቸው ትእዛዝ የመጀመሪያው ትእዛዝ ምን ነበረ? ኃይልን እስኪያገኙ ድረስ በኢየሩሳሌም እንዲቆዩ ነበር የታዘዙት። አንትሙሰ ነበሩ በኢየሩሳሌም ሀገር እስከ ትለብሱ ኃይል መማርያም። ከላይ ኃይልን ከአርያም ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ። ኢየሩሳሌም የነቢያት አገር ናት። ኢየሩሳሌም እግዚአብሔር የተለያዩ ማዳኖች ጸጋዎች የተገለጠባት ናት። ኢየሩሳሌም መካከለኛ ናት ላለም ኢየሩሳሌም እግዚአብሔር ሊያድንባት ዓለምን ሊያድንባት የፈቀዳት ከተማ ናት። ስለዚህ በኢየሩሳሌም እግዚአብሔር ጸጋ ስለሚሰጥ በዛች በኢየሩሳሌም ኑሩ፣ ከኢየሩሳሌም አትውጡ። ምን እስክታገኙ ድረስ ነው ያላቸው? ኃይልን እስክታገኙ ድረስ ብሎ ተናገረ። ይሄ መንፈሳዊ ሕይወት አንዱ መመሪያ ነው። እንግዲህ ሰዎች ኃይል አርያማዊ እስኪያገኙ ድረስ በመንፈሳዊ ሕይወታቸው ብርቶች፣ ድል አድራጊዎች እስኪሆኑ ድረስ በትዕግስት እንዲጠብቁ የሚታዘዙበት ወቅት አለ። መጽሐፍ ቅዱስ ላይ ስናነብ የሚያስገርም ነገር አለ። ጌታችን ኢየሱስ ክርስቶስ አንድም ሰውዬ እውር ነበር፣ አይኑን አብርቶ ካዳነ በኋላ ምን አለው ተብሎ ተጽፎልናል? ወደ መንደሩ አትግባል፣ ወደ መንደሩ አትግባል። አሁን ክርስቶስ ካዳነ በኋላ እኮ ወደ መንደሩ ቢገባ ባይገባ ምንድን ነው? እንዲህ ዝም ብለን ስናስብ ይሄ ሰው ግን እስኪበረታ ኃይልን እስኪያገኝ ድረስ መንፈሳዊ ሕይወቱን የሚያጎሳቁለው ቦታ ላይ በተለምዶ እሱን እንደገና መልስ ወደነበረበት አለማወቅ፣ አለማመን፣ አለማየት የሚመልሰው ቦታ ላይ ሊሄድ አይገባውም ነበር። ለምን? ኃይልን እስኪቀበል እስኪበረታ ድረስ በኢየሩሳሌም ቆየ። ሁልጊዜ በቅዱሳን አኗኗር ውስጥ የምንመለከተው ኃይልን እስኪያገኙ ድረስ እግዚአብሔርን የሙጥኝ ብሎ ይታል። በቤተ ክርስቲያን ታሪክ ላይ የምናገኛት ማርያም ግብፃዊት የምትባል አንዲት እናት አለች። ይህች እናት በዝሙት ኖራ ወደ እግዚአብሔር ተመለሰች። ወደ እግዚአብሔር ከተመለሰች በኋላ አንድ ቦታ ላይ ነው ተወስና የተቀመጠችው። በዮርዳኖስ በረሃ ውስጥ በሚገኝ ገዳም ውስጥ ተወስና ተቀመጠች። ሰይጣን የመጀመሪያው ጦርነቱ ምንድን ነው የነበረው? ከዛ ማስወጣት ነው። ከዛ ሊያስወጣት ሲፈልግ ምንድን ነበር የተጠቀመው? አንደኛ ተስፋ ማስቆረጥ፣ ማሳመም በህመም በደዌ፣ ሶስተኛው ያለፈችውን የተወችውን ትቻሉ ያለችውን ዓለምና ኃጢአትን እንደገና እያሳየ ማስመኘት ነበር። እንዲህ እያደረገ በብዙ ተዋከል። ስለ ታሪኳ ስትገልጥልን እና አንድ አባት የጻፈው ታሪኳ ላይ ግን ምንድን ነው የምትለው? እነዚህ ፈተናዎች ሲመጡብኝ ተረፍቼ እግዚአብሔር ለምን አንዳንድ ጊዜ ይረዝማል። ሙሉ ቀን ሳልነሳ ሙሉበት ወቅት ነበር እግዚአብሔርን እየለመንኩ። በኋላ ጨለማው ተገፎ ብርሃን ሲመጣ ይታወቅ። በዚህ አይነት አኗኗር ከኖርኩኝ በኋላ ግን ከዛ በኋላ በሽታውን ቀረ። ከዚያ በኋላ ያ በፊት በጣም በሚያጓጓ መንገድ ያሳያት የነበረ የድሮ ህይወቷንም እየደጋገመ ማሳየቱን ተወ። ከዚህ የምንረዳው ጽናት። ጌታችን ኢየሱስ ክርስቶስ በኢየሩሳሌም ከተማ ቆዩ ሲላቸው ዋናው ምክንያት ኃይልን እስኪያገኙ። ክርስቲያኖች ኃይልን እስኪያገኙ ራሳቸውን መጠበቅ አለባቸው። ከእግዚአብሔር ጋር ራሳቸውን የግድ ማጣበቅ አለባቸው። መራቅ የለባቸው። አንድ ሰው በራሱ ኃይል ሳያገኝ ሌሎቹን ካሉበት ጨለማ ውስጥ ሊያወጣ አይችልማ። ስለዚህ ኃይል እስክታገኙ ድረስ በኢየሩሳሌም ከተማ ቆዩ አላቸው። አንደኛው ትእዛዝ ይህ ነበረ፣ ጌታችን ሊያድርግ ሲል የሰጣቸው ትእዛዝ። ሌላው ተስፋ ነው የሰጣቸው፣ መንፈስ ቅዱስን እንደሚልክላቸው። ሶስተኛው ነገር ያ የተቀበሉት መንፈስ ወደ እውነት ሁሉ እንደሚመራቸው ቃል ገብቶላቸው ነበር። ሞት ማስነሳት፣ እውር ማብራት፣ መጻሕፍትን መተርጎም፣ በሰዎች ቋንቋዎች መናገርን ሁሉ እንደሚሰጣቸው ተስፋ ገብቶላቸው ነበር። ሌላ ያን ከተቀበሉ በኋላ ምስክር ይሆናል። ጌታችን ኢየሱስ ክርስቶስ ሊያደርግ ሲል የተናገራቸው በኢየሩሳሌም ከተማ ቆዩ ካለ በኋላ እያይዘው ምንድን ነው ያላቸው? እናንተም ምስክሬ ትሆናላችሁ። ምስክር ሊሆን የሚችል ሰው መጀመሪያ እሱ ኃይልን ሊቀበል ይገባል፣ ሊጸና ይገባል። በጽናት ኃይልን ካገኙ በኋላ ሌሎቹ ምስክር ለመሆን ሊሄድ ይችላል። ስለዚህ ጌታችን ኢየሱስ ክርስቶስ እነኚህን ትእዛዞች አዘዛቸው። እነሱም ተጽናንተው ክርስቶስ እስኪያርግ ድረስ ጠበቁ። ክርስቶስ በክብር አረገ። ደመና ከዓይናቸው ሰውራ ተቀበለችው ይለናል የሐዋርያት ሥራ ምዕራፍ አንድ ስናነብ። ከቁጥር 10 ጀምረን እናገኘው ደመና ካይናቸው ሰውራ ተቀበለች እነሱም እጅግ ተመስጠው በክብር ያረገው ኢየሱስ ክርስቶስን ይያሉ በሰውራቹ ደመና ላይ አይናቸውን ተክለው ይያሉ ነጫጭ ልብስ የለበሱ መላእክት ተገለጡላቸው ክርስቶስ እንደነገራቸው ኢየሩሳሌም ከተማ ቆይወሩ ማለት ስለዚህ በጸሎት እንዲጸኑ ከነገሯቸው እንዲህ ሲያድርግ ያያችሁት ክርስቶስ ዳግም ሲመጣ ታዩታላችሁ ማለት እነሱም በመላእክቱ ቃል ተስማምተው ወደ ቤታቸው ተመለሱ በማርቆስና በማርያም ቤት ተሰብስበው በጸሎት ሆነው ተስፋቸውን ተጠባበቁ ተስፋቸውን በጸሎት ሆነው ሲጠባበቁ የተናገረው የማያስቀር ተስፋ ግን በምንጠብቀው ነገር በሙሉ የሚጎበኝ ተስፋውም ደግሞ የእውነት ሆነ እግዚአብሔር ተስፋውን ፈጸመላቸው ልክ ክርስቶስ በተነሳ በ50ኛው ቀን ባረገ በ10ኛው ቀን መንፈስ ቅዱስ ወረደላቸው ፈሪዎች የነበሩት ብርቶች ሆኑ አላዋቂዎች የነበሩ አዋቂዎች ሆኑ ክርስቶስ ሲናገራቸው ብዙ ጊዜ አይረዱትም ነበር ተርጉመልን ይሉት ነበር እናንተስ ከሆነ ሳታስተውሉ ይያለ ይወቅሳቸው ነበር በመንፈስ ቅዱስ ከተሞሉ በኋላ ግን ሌላው ተርጓሚ ሆኑ ሌላው አስተማሪ ሆኑ ለሌላው መሪ ሆኑ ክርስቶስ ያስተበትነዋል በፍርሃት በመንፈስ ቅዱስ ኃይል ሲጎበኙ ግን ጠንካሮችና ብርቶች ሆኑ ስለዚህ እስከሞት ድረስ ደስ ይላቸው ወጡ ያው መንፈስ ቅዱስን ከተቀበሉ በኋላ ስላለው ነገር ግብረ ሐዋርያ ሲገልጥልን ምንድነው የሚለው ክርስቶስ ተያዘ ብለው የተበተኑት እነ ጴጥሮስ እነ ማቴዎስ ሐዋርያቱ በኋላ በክርስቶስም ተገርፎ ሲወጡ ደስ ይላቸው ወጡ ነበር ነው ኃይል አግኝተዋል አሁን የመንፈስ ቅዱስ ኃይል ሌላው በዚሁ ቀን የተደረገው ነገር ምንድነው የተመለከተው መጽሐፍ ቅዱስ ላይ በሰዎች ሁሉ ቋንቋ መናገር ነበር የሰጣቸው ቋንቋ የሰዎች መግባቢያ ነው መንፈስ ቅዱስ አጽናኙ ሲወርድላቸው ሰዎች ሁሉ በሚናገሩት ቋንቋ እንዲናገሩ ለሰዎች ሁሉ ጆሮ እነሱ የሚናገሩት ቋንቋ እንዲደርስላቸው መንፈስ ቅዱስ ሊዩሳካን ሰጣቸው ሊዩሳካን ሰጣቸው ግሪናን ተመሰሩበት አካባቢ ላይ ተርጓሚ ሰዎችና ለትርጉም የሚረዱ መሳሪያዎች አሉ አይደለም እነኛ መሳሪያዎች ውስጥ የተለያዩ አይነት ክፍል ሰዎች ሲመጡ እነኛ አስተርጓሚዎችም የበለጠ ጸጋ ነበር ለነሱ ግን የተሰጣቸው ምንድነው የተፈጠረው ነገር መጽሐፍ ቅዱስ ሲገልጽ ቅዱስ ጴጥሮስ ንስሐ ግቡ ብሎ ሲናገር ግሪክ አረብኛ ግዕዝኛ ወይም በወቅቱ አካባቢ ላይ የነበሩት ዕብራይስጥንም ጨምሮ እሚናገሩና በየሀገራቸው ቋንቋ የሚሰሙ ሰዎች ሁሉ የየሀገራቸውን ቋንቋ ድምጽ ይሰሙ ነበር። በየሀገራቸው ቋንቋ ድምጽ እንዲግባቡ ያደርጋቸው ነበር። ስለዚህ የመንፈስ ቅዱስ አንዱ ስልጣኑ ሰዎች ሁሉ በልሳኖቻቸው ወንጌልን እንዲሰሙ ማድረግ ነው በቋንቋዎቻቸው። ወደ እውነት እንዲመጡ እንዲድኑ ማድረግ ነው። እንጂ መጽሐፍ ቅዱስ ላይ ሰዎች በከንቱ በማይታወቅ ነገር እንዲናገሩ እንዲያውም ቅዱስ ጳውሎስ በልሳን የመናገር የመጨረሻውን ማድረግ ሲያስቀምጥ ምን ብሎ ነው ያስቀመጠው? በመላእክት ልሳን ብናገር እንኳን ብሎ አስቀምጧል። የመጨረሻው ደረጃ በመላእክት ልሳን መናገር። እዚህ ደረጃ እስኪደርሱ ድረስ በልሳን መናገርን ለነ ቅዱስ ጳውሎስ በጸጋ ስጦታነት ሰጥቷቸው ነበር። በብርታታቸው ነው በትንሹ ሲታመኑ ብዙ እየሰጣቸው እያሳደጋቸው እያበቃቸው ይሆን ነበር እግዚአብሔር መንፈስ ቅዱስ። እንዲበልሳን መናገር ሰዎች ሊግባቡበት በማይችሉ ቋንቋዎች ቃላትን እየደጋገሙ መጮህ ግን ነው ተብሎ ተቀመጠ። ቤት ነው እንዲያውም ቅዱስ ጳውሎስ ምንድን ነው የሚለው እዛ ቆሮንቶስ ምዕራፍ 14 ሰዎቹ ብዶች ናቸው አይባችሁም ወይ እንዲህ ብታረጉ እኮ ነው የሚለው። ቆሮንቶስ ቤተክርስቲያን ውስጥ አንድ ትልቁ ችግር የነበረው ምንድን ነው? አዛባዊ ልማድ ሾልኮ ገብቶ ነበር። ቆሮንቶስ በዝሙት የደራች ከተማ ነበረች። ይገርማቸዋል አፕሎን ለተባለው አምላካቸው በሺ የሚቆጠሩ ካህናት ነበሩ በቆሮንቶስ ከተማ። አንደኛው የመስዋዕት አይነታቸው ወይም መስዋዕት አድርገው ለአምላካቸው የሚያቀርቡት ዝሙትን ነበር። ካህናቶቻቸው ዝሙት በመፈጸም ለጣዖት አምላካቸው መስዋዕት ያቀርቡ ነበር። ቆሮንቶስ በዝሙት የተቃጠለች ከተማ ነበር። ይሄ ቆሮንቶስ ከተማ ውስጥ ያለውን ልማድ ወደ ቤተ ክርስቲያን ያስገቡ ሰዎች ደግሞ ነበሩ። ቆሮንቶስ በመናፍስት የተረታች ከተማ ነበረች። ያን የተለያየ የመናፍስት የማስመሰል አሰራር ወደ ቆሮንቶስ ቤተ ክርስቲያን ለማስገባት የሞከሩ ሰዎች ነበሩ። ስለዚህ ቅዱስ ጳውሎስ ያንን ይለይና ይመክራቸዋል። በአሕዛብ ባጭቃ በአሕዛብ ዘንድ እንኳን የማይሰማ ዝሙት ወይም ኃጢአት በእናንተ ዘንድ ይሰማል ብሏቸው የአሕዛብን ልማድ አስገብተው ነበር። ከእነኛም የከፋ ነገር ነበር። ስለዚህ ለቆሮንቶስ ቤተክርስቲያን ተግሳጽ ነው የተሰጡ። አንደኛው ነገር እንግዲህ ምንድነው? መንፈስ ቅዱስ ወረደብን እያሉ ይሰሩ የነበሩት የተሳሳተ ነገር ነበር የቆሮንቶስ ቤተክርስቲያን ውስጥ። ስለዚህ ብዶች ናችሁ ብላችኋል አላቸው። በመንፈስ ተሞልተናል እያሉ የሚዘባርቁ ሰዎች ነበሩ። ዘመናችንም ተመሳሳይ ነገር አለ። እስኪ የሰዎቹን አዳራሽ እንተውና እንደዚሁ አንዳንድ መናፍስት ሰዎች ሲጣሏቸው ይዛሉ፣ እንደዚህ ሲመጣባቸው ብዙ የሚለፈልፉ ሰዎች ሁሉ ቤተክርስቲያን ቅዳሴ እንዳናስቀድስ የሚያደርጉ ቅዳሴ መሀል ላይ እነሱ እየጮሩ የብልግና ስድቦችንና ቃሎችን ሁሉ እየተናገሩ ቅዳሴውን ግን እኛ እንዳናስታውል ይመክሩናል። እነሱ እኮ በዙሪያቸው በሙሉ ያለው ሰው አንዱ የቅዳሴ ክፍል ከእነሱ ጩኸት የተነሳ አይሰማም። ሰይጣን ለቆሮንቶስ ቤተክርስቲያን ላይ ፈተና እንዳመጣ እንደዚህ ረጭት ፈተናዎችን እያመጣል። በመንፈሳዊነት ዛሩ የሚያደርገው መናፍስቱ ናቸው የሚሰሩ። ይህንን መለየት ይገባል። አንዳንድ ሰው በእግዚአብሔር ስም ሲመጣለትን ሁሉንም እውነት አድርጎ ይቀበሉ። መጽሐፍ ቅዱስ ይህን አይለን። እንደ መጽሐፍ ቅዱስ የሚለን ምንድን ነው? መናፍስትን ሁሉ አትመኑ፣ መናፍስት ከእግዚአብሔር ሆኖ እንደሆነ መርምሩ። በመንፈስ እንድንመረምር በመንፈስ ማድረግ ደግሞ ያስፈልጋል። መጽሐፍ ቅዱስ ሲነግረን ይህን ነው። በምንም መንገድ ስድብ እግዚአብሔር ሊሆን አይችልም። ክፉ ንግግር እግዚአብሔር ሊሆን አይችልም። ሰዎች ያንን እንኳን አይመረምሩትም። ይህን ያህል ይደግማል። ታዲያ ቆሮንቶስ ቤተክርስቲያን ውስጥ አንዱ የነበረው ፈተና ይሄ ስለነበር ቅዱስ ጳውሎስ እነኝን እያረመ ከጻፈባቸው ነገሮች መካከል አንዱ ሰዎች መንፈስ ቅዱስ ጎበኘን ብለው በርኩሳን መናፍስት አሰራር እንደዚሁ ይሰሩት የነበሩትን ስራ እብደት ብሎ አስቀምጡለት። የመንፈስ ቅዱስን ጸጋ ግን ሲገልጥ እኛ ከእግዚአብሔር የሆነውን መንፈስ ስንቀበል የሰላም የእርጋታን መንፈስ ተቀብለናል። መንፈስ ቅዱስ የሰላም መንፈስ ነው፣ የእርጋታ መንፈስ ነው፣ የእውነት መንፈስ ነው። እንዲሁ የሚያስጨዋል በልሳን የመናገር መሰረታዊ ጥቅም በልሳን ይናገራል ተብሎ ለመከበር አይደለም። እንዲያውም ምንድን ነው የሚለን ቅዱስ ጳውሎስ ቆሮንቶስ ምዕራፍ 14 እና ምዕራፍ 13 ላይ ስናነው መንፈሳዊ ስጦታን በብርቱ ፈልጉ፣ ግን ለቤተ ክርስቲያን ጥቅም እንዲሆንላችሁ ፈልጉ። ቤተ ክርስቲያን እንድትሰፋ መንፈስ ቅዱስ ስጦታ ጥቅም። ስለዚህ ቤተ ክርስቲያን እንድትሰፋ ከሆነ ዋናው ዓላማው ሰዎች ሁሉ በቋንቋዎቻቸው የእግዚአብሔርን ማዳን የወንጌልን ቃል ሰምተው እንዲድኑ ነው ዓላማው። በተለያዩ ቋንቋዎች የምናገራል የልሳን ጸጋ ይሆን። ይሄ ሳይሆን ከቀረ ግን አሁንም ቅድም ቅዱስ ጳውሎስ እንዳለ እብደት ነው የሚሆን። ሰዎች ከእብደት ነው ይፈርዱ። ስለዚህ በልሳን መናገር ማለት በየቋንቋ መናገር ነው፣ ሰውን ለመተቸት አይደለም። አንድ እንግዲህ ሁላችን የሚያየነውን ነገር ለምሳሌ ነትናል ነው ቦንኬ ወደ ኢትዮጵያ መጥቶ ሬንሃርድ ቦንኬ አዋሳ አካባቢ ሲያስተምር መንፈስ ቅዱስ እንደተሞላበት በመላእክት ልሳን እየተናገረ እንደነበር ነበር የሚናገር። ያስገርማል። እሱ በእንግሊዝኛ የተናገረ ተርጓሚ ሰዋል ግን በልሳን መናገር ተሰጥቶኛል ነው እያለ ተርጓሚ ነበር። ቅዱስ ጴጥሮስ በልሳን መናገር ተሰጥቶት ወደ እግዚአብሔር ፊታችሁን መልሱ፣ ስለ እናንተ የሞተውን ኢየሱስ ክርስቶስን እመኑ፣ ንስሐ ግቡ ሲል የሐዋርያት ሥራ ምዕራፍ 2 ላይ ሲጽፍልን ምንድን ያሉት የሰሙት ሰዎች? እኛ ከሊቢያ፣ ከግብፅ፣ ከፍልስጤም፣ ከግሪክ፣ ከባቢሎን፣ ከፋርስ፣ ከሌሎቹ ከተሞች የመጣ በእነኛ ሁሉ ሀገር ቋንቋዎች ምንናገር ምንሰማ ሰዎች ነን። የእግዚአብሔርን ድንቅ ሥራ በቋንቋዎቻችን ሲናገሩ ይሰማናል። ፊደላትን መደዳው ራራራ ያሉ መደጋገም አልነበር። ያ የመንፈስ ቅዱስ ስጦታ ልሳን የተባለው ስጦታ ሌላ መንፈስ ቅዱስ ይሄን ብቻ አይደለም የሚሰጠው፣ ድውያንን መፈወስን ይሰጣል። መንፈስ ቅዱስ ሙታንን ማስነሳትን ሰጥቷል። መንፈስ ቅዱስ የጸና የትንቢት ቃል መናገርንም በስጦታን ሰጥቷል። መንፈስ ቅዱስ ወደ እውነቱ ይመራል። ምን ማለት ነው? በነገረ መለኮት ትምህርት እንድናድግ እንድንራቀቅ እግዚአብሔርን በእውነት እንድናውቀው አውቀነው በመለኮታዊ ብርሃን ውስጥ እንድንኖር የሚያስችለን እውቀት በመስጠት ጭምር ያሳድገናል። ስለዚህ መንፈስ ቅዱስ እንደዚህ የሚጠቅሙ ስጦታዎችን ይሰጣል። ሁሉም ስጦታዎች ግን ቅዱስ ጳውሎስ ቤተ ክርስቲያንን ለመጥቀም ነው፣ ሊከበሩበት አይደለም፣ ገንዘብ ሊሰበስቡበት አይደለም። የመንፈስ ቅዱስ ስጦታ ቤተ ክርስቲያንን ለመጥቀም የሰዎችን ማዳን ማብዛት ማለት ነው። ብዙ ሰዎች እንዲያምኑ፣ ብዙ ሰዎች እንዲጠመቁ፣ ብዙ ሰዎች በመዳን ውስጥ እንዲሆኑ፣ ብዙ ሰዎች ለዘላለማዊ ርስታቸው ለመንግስተ ሰማያት እንዲበቁ ለማድረግ የመንፈስ ቅዱስ ጸጋ ይሰጣል። ስለዚህ በልሳን ከመናገር ይልቅ ትንቢት መናገርን በመፍቱ ፈልጉ ካለ በኋላ ቅዱስ ጳውሎስ እኔ ግን ይላል አስራ ሁለትን ሲጨርስል የግለጠውን መንገድ ያሳያችኋለሁ፣ ትልቁን ስጦታ አሳያችኋለሁ፣ እሱንም በብርቱ ፈልጉት ይላል። ያን ትልቅ ስጦታ ምንድን ነው ይለናል? ፍቅር ነው ይላል። ሲያሳየን ቆሮንቶስ ምዕራፍ 13 ላይ በመላእክት ልሳን ብናገር ትንቢትን ሁሉ ብናገር ከእውቀትም ከፍዬ ባውቅ ፍቅር ግን ከሌለኝ ከንቱ ነኝ። ፍቅር ይታገሳል፣ ፍቅር ይምራል፣ ፍቅር እኔ ላይ የሚያሰኝም ፍቅር ይራራል እያለ ፍቅርን በብርቱ እንድንፈልግ ፍቅርንም ደግሞ አጥብቀን እንድንከታተል ይነግረናል። አባቶቻችን ቅዱሳን የብቃት ደረጃ ላይ ሲደርሱ የሚደርሱበት የመጨረሻው ማዕረግ ውስጥ ያለው ምንድን ነው? በብቃት ደረጃ ላይ ካሉት ማዕረጎች አንዱ ማዕረግ ምንድን ነው? ሁሉንም መውደድ፣ ለሁሉም ፍጹም ፍቅር። የኔ ነው የኔ አይደለም ሳይሆን፣ ወገኔ ነው ወገኔ አይደለም ሳይሆን፣ ይከፋኛል ይመቸኛል ሳይሆን፣ ይጎዳኛል ይጠቅመኛል ሳይሆን፣ ሁሉንም በኩል ደረጃ መውደድ ትልቁ የመንፈስ ቅዱስ ጸጋ ነው። ይህን ስጦታ አምላካችን እግዚአብሔር መንፈስ ቅዱስ ለሁላችን ያድለን።
አሜን።
ሌላው እንግዲህ ዛሬ ስለ መንፈስ ቅዱስ በዓል አጠቃላይ ስንማር የፊታችን እሁድ ስለምናከብረው ነው የምናነሳቸው ዋና ዋና ነጥቦች ምንድናቸው? ይሄ የመከር ምሳሌ ነው። ስለዚህ ጌታችን ኢየሱስ ክርስቶስ የተናገረውን ተስፋ እንደሚፈጽም ያሳየበት አንዱ ነገር አንዱ ይሄ መንፈስ ቅዱስ እንድልክላቸዋለሁ አላቸው፣ ላከላቸው መንፈስ ቅዱስ። ዳግም እመጣለሁ እንዳለ ይመጣል ማለት ነው። ለዳግም ምጽአቱ ማረጋገጫ ጭምር ነው። ምክንያቱም አድርጓል ያለውን ነገር አድርጎ አሳይቶናል። ጰራቅሊጦስ ሌላው የጽናት ትምህርት ነው። ባለ ጰራቅሊጦስ ሐዋርያት የመንፈስ ቅዱስን ጸጋ የተቀበሉ በኢየሩሳሌም ስለጸኑ በቤተ ክርስቲያን መጽናትን ያስተምራል። እንባቆም ትዝ ይለናል መቼም ስለዚህ ስናወራ ትንቢተ እንባቆም ምዕራፍ 3 ላይ እንባቆም ሲጸልይ ምንም እንኳን በለስ ባታፈራ ከመንጋው ከብቶች ቢጠፉ የወይራ ስሩ ቢጎል ፍሬም ባይሰጥ ጠባቂዎቹም እንደ ጠባቂነታቸው ባይገኙ መምህራኑም በመምህርነታቸው ባይገኙ ካህናት በክህነታቸው ባይገኙ እኔ ግን በአምላኬ በእግዚአብሔር ደስ ይለኛል። ጽናት እስከዚህ ድረስ ነው ማለት በቤተክርስቲያን ስንጻ መንፈስ ቅዱስ የእሱ ምርጥ እቃዎች አድርጎ ይመርጣል፣ ይጠቀምብናል። ፈሪሳውያን እያሉ የጸኑት ሐዋርያት ነበሩ፣ ገበሬዎቹ ነበሩ ተመርጠው በመንፈስ ቅዱስ ኃይል መጽሐፍትን እንዲተረጉሙ የተደረጉት። አምላካችን ሁሉ እግዚአብሔር በተማርነው ትምህርት በነገረን ቃል ሰምተን በመንፈስ ቅዱስ እንድንጎበኝ በኃጢአታችን በድካማችን ጸጋውን በረከቱን እንዳያስቀርብን ቅዱስ ፍቃድ ይሆንልን። የሰማነውን በልቦናችን ይሰማል።
አሜን። ቃሉን ያሰማል።